ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መላው የኢትዮጵያ ሕዝብ እንዲገነዘብ ፈልገው ጅማም የናንተ ነው፣ ነቀምትም የናንተ ነው፣ መቀሌም የናንተ ነው፣ ባህር ዳርም የናንተ ነው። ሁሉም ኢትዮጵያ የኛ ነው። ለኛ ብቻ ሳይሆን ለአፍሪካዎችም ይበቃል። ከኛ የሚጠበቀው መገፋፋትና መጠላላት ሳይሆን መሰባሰብና መተጋገዝ፣ በጋራ መስራት ነው።
ጠቅላይ ሚኒስትር አብይ አህመድ የኦሮሞ ዲሞክራቲክ ፓርቲ ኦዲፓ የሥራ አስፈጻሚ ኮሚቴ የስድስት ወር የሥራ አፈጻጸም ግምገማ ካደረገበት የድርጅቱ 29ኛ ዓመት የምሥረታ በዓል ከተናገሩት የወሰድ ነው ነው ዕለቱ አብይ ርዕስ ላይ ይዘረዘራል።
በአደባባይ መቀስቀስ የለበትም፣ ተቃውሞ ሰልፍም ማካሄድ የለበትም። ሁለተኛ ደግሞ መሳሪያ ይዞ ሲንቀሳቀስ ፍቃድ የለውም። እንዳያችሁት ብዙ የጸጥታ ኃይል ነበረ፣ ብዙ ልዩ ኃይል ነበረ። እነዚህ ቡድኖች ደግሞ በቁጥር አናሳ ነበሩ እና መቆጣጠር ይቻል ነበረ።
የአርበኞች ግንቦት ሰባት ንቅናቄ የባህር ዳር ልዩ ዞን አስተባባሪ ወጣት መንግስቱ አማረን የሰማችሁት።
የክልሉ መንግስት ግን ይህንን በማድረግ ረገድ እጁ አለበት የሚለው ግን መሰረተ ቢስና ከእውነታ የራቀ ነው።
እኚህኛው ደግሞ የአማራ ክልል የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አሰማሃኝ አስረስ ናቸው። የዚህንም ዝርዝር ይዘናል፣ በመጽሔቱ የትንታኔ ክፍለ ጊዜም ይቀርባል።
እነዚህ በመጽሔቱ የሚቀርቡ ሲሆኑ የዓለም ዜና ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሶስቱ የደቡባዊ አፍሪካ ሀገሮች አውሎ ንፋስ ላደረሰው ጥፋት ዓለም አቀፍ ማኅበረሰብ ትብብር እንዲያደርግ ጥሪ ማሰማታቸው፣ የእንግሊዝ ምክር ቤት አባላት አገሪቱን ከአውሮፓ ኅብረት ለማስወጣት የሚያስችለውን ውሳኔ ከጠቅላይ ሚኒስትሯ ተነጥለው ለብቻቸው ውሳኔ ለመስጠት የሚያስችል ስምምነት አደረጉ የሚሉ ይገኙባቸዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መጋቢት 17 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
ኦድሬስ ሪገስ በቅንብሩ፣ ንጉሡ ታምሬ የስርጭት መሐንዲሱ ጋር አብሮ እያቀናበረልን ያመሻል። አሁን በቅድሚያ የሰዓቱን የዓለም ዜና።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ በሳይክሎን አይዳይ ጉዳት ለደረሰባቸው ሶስት የደቡባዊ አፍሪካ አገሮች ዓለም አቀፉ ማኅበረሰብ በአስቸኳይ ሊደርስላቸው ይገባል ሲሉ ጥሪ አሰሙ። አውሎ ነፋሱ ኃይለኛ ጎርፍና መጥለቅለቅ አስከትሎ ቀድሞውኑ በድህነትና በድርቅ የተጎዱትን አገሮች እንዳልነበሩ አድርጓል በማለት ያለውን ችግር አጉልተው አመልክተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ዲሬክተር ዴቪድ ቤዝሊ ዛሬ ወደ ሞዛምቢክ አምርተዋል። የዲሬክተሩ ጉዞ ዓላማ በቅርቡ ሳይክሎን ወይም ከባድ አውሎ ነፋስ በደቡባዊ ምስራቅ የአፍሪካ ክፍል በሞዛምቢክ፣ ዚምባብዌና ማላዊ ውስጥ ያደረሰውን ውድመትና አደጋ ለመመልከት መሆኑም ታውቋል። ቀደም ሲል አንድ የተባበሩት መንግስታት የረድኤት ኃላፊ ሞዛምቢክ ውስጥ በሳይክሎን አይዳይ ለተጎዱ ሰለባዎች መርጃ የ282 ሚሊዮን ዶላር ድጋፍ መጠየቃቸው ታውቋል። ሳይክሎን አይዳይ በሞዛምቢክ እንዲሁም በጎረቤት ማላዊና ዚምባብዌ ውስጥ እስካሁን ባገኘው ወይም ባገኘነው አሃዝ መሰረት የ750 ሰዎች ሕይወት አጥፍቷል። በብዙ መቶ ሺዎች የሚቆጠሩትን ደግሞ ቤት አልባ አድርጓል። በተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊና የአስቸኳይ እርዳታ አስተባባሪ ማርክ ሎውኮክ እንዳስታወቁት ለማላዊና ዚምባብዌ የተጠየቀው እርዳታ በቀጣዮቹ ጥቂት ቀናት ውስጥ ይደርሳል። ዓለም አቀፍ ቀይ መስቀል እና ፌዴሬሽንና ቀይ ጨረቃ ማኅበራትም በትናንት ዕለት ማዕበሉ ካደረሰው ከባድ ጉዳት የተረፉትን 200 ሺህ ሰዎች ከህልፈት ለማዳን የ30.5 ሚሊዮን ዶላር እርዳታ መጠየቃቸው አይዘነጋም። ዩናይትድ ስቴትስም የ6.5 ሚሊዮን ዶላር እርዳታ እንደምታደርግ የውጭ ጉዳይ ሚኒስቴሯ አስታውቋል።
የእንግሊዝ እንደራሴዎች ሀገራቸው ከአውሮፓ ህብረት በምትወጣበት ውዝግብ የበዛበት ሂደትና ውሳኔ ከጠቅላይ ሚኒስትሯ እጅ ለማውጣትና ራሳቸው ለመቆጣጠር የሚያስችላቸውን ድምፅ ትናንት ምሽት ላይ ሰጥተዋል። ህግ አውጪዎቹ በእንግሊዝም በአውሮፓ ህብረትም ዘንድ ተቀባይነት ሊኖረው የሚችል የመደራደሪያ ሰነድ ለማዘጋጀት ነው እያሰቡ ያሉት ተብሏል። በዚህም ላይ በመጽሔት ክፍለ ጊዜ ዝርዝር ዘገባ ይኖረናል።
ይህ ቪኦኤ የአማርኛው ቋንቋ አገልግሎት ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋዛ ሰርጥ ላይ በደረሰው የሮኬት ጥቃት ምክንያት የዩናይትድ ስቴትስ ጉብኝታቸውን አቋርጠው ትናንት ወደ አገራቸው መመለሳቸው ይታወቃል። ድንገተኛ ቢሆንም ግን ናታንያሁ ወደ አገራቸው ከመሄዳቸው አስቀድሞ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ ቤተ መንግሥት ተገናኝተው መወያየታቸው አይዘነጋም። ሁለቱ መሪዎች በዚህ ወቅት እስራኤል በጎላን ኮረብታ ላይ ሉዓላዊ ባለቤትነት አላት የሚል እውቅና የሚሰጥ የስምምነት ሰነድ ተፈራርመዋል። ጠቅላይ ሚኒስትር ነተኛሁ ምንም እንኳ እስራኤል ከጋዛ በተተኮሱ ሮኬቶች ጥቃት ስለደረሰባት ጉብኝታቸውን አቋርጠው ወደ ሀገራቸው ቢመለሱም ብዙዎች የዋይት ሀውሱን ግንኙነት የተመለከቱት ከሁለት ሳምንት በኋላ በሚካሄደው ምርጫ ለአምስተኛ ጊዜ መመረጥ ለሚፈልጉት የቅርብ ወዳጃቸው የፖለቲካ እውቅና የሰጡበት መድረክ ተደርጎ ታይቷል። ነተኛሁ የዩናይትድ ስቴትስ ጉብኝታቸውን መቋረጥ አስመልክተው በሰጡት ቃል እስራኤል ላይ ለደረሰው የጭካኔ ጥቃት ተገቢውን እርምጃ እንደሚወስዱ ቃል ገብተዋል። ሐማስ በሚጠረጠርበት በዚህ ማዕከላዊ እስራኤል ሰሜናዊ ምስራቅ ቴላቪቭ ውስጥ በሚገኝ መኖሪያ ቤት ላይ በደረሰ የሮኬት ጥቃት 7 ሰዎች መቁሰላቸው የተገለጠ ሲሆን የእስራኤል ጦር ኃይል በበኩሉ ጋዛ ሰርጥ ውስጥ በሚገኙ የሐማስ ይዞታዎች ላይ የአጸፋ እርምጃ መውሰዱን አስታውቋል።
በተያያዘ ዜና የእስራኤል ጦር አውሮፕላኖች ጋዛ ሰርጥ ላይ ዛሬ ጠዋት የአየር ጥቃት አካሂደዋል። ከፍልስጤማውያን ግዛትም ተከታታይ የሮኬት ጥቃቶች እየደረሱ መሆናቸውን የእስራኤል ጦር ገልጠዋል። ሰኞ ማታ እስራኤል ያካሄደችው የሮኬት ድብደባ የነውጠኛውን የሐማሱን መሪ ቢሮ ጨምሮ የበርካታ የጋዛ ሰርጥ ኢላማዎችን እንደመታም ተገልጠዋል። በሕይወት ላይ የደረሰ ጉዳት ስለመኖሩ ግን እስካሁን የተነገረ ነገር የለም።
በመጨረሻም ራሱን ካልፌት ብሎ የሰየመው የአይሲሱ ነውጠኛ ቡድን መሸነፍ ብቻውን ከሽብርተኛው ቡድን ጋር ለተያያዘው ጦርነት ማብቂያ እንደማይሆን ዩናይትድ ስቴትስ አስጠነቀቀች። ዩናይትድ ስቴትስ ሶሪያ ውስጥ ያሏትን ወታደሮች እያስወጣች ባለችበት በአሁኑ ወቅት ነው ይህ የዋሽንግተን መልእክት የተላለፈው። በዩናይትድ ስቴትስ የሚደገፈው ኃይል ባለፈው ቅዳሜ በመቶዎች በሚቆጠሩ ተዋጊዎች ላይ ጥቃት አካሄደው የሰሜናዊ ምስራቋን የሶሪያ ከተማ ባህጉዝን ነጻ በማውጣት በአይሲሱ ካሊፌት ላይ ከፍ ያለ ድል እንደተቀዳጀ ይፋ ማድረጉ ይታወሳል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራም በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ስለነገሩ ችግር አለው። ብዙዎቻችሁ እስከ ምሽቱ 4 ሰዓት በተለያየ መንገድ እንድታደምጡን በዚህ አጋጣሚ እንጋብዛለን። አሁን አብይ ርዕስ
ከዚያ በፊት አዲሱ ቅድም ያልከውን የናይል ሳትን ጉዳይ መለስ ብለን የምንገልጸው ማስታወቂያ አለ። ቆየት ብሎ ከሚቀርቡ ዝግጅቶች ግን አንዱን ለቅምሻ ብናስማምን ይመስላል።
ድንቅ ነው እንጂ ብዙ ሰው አይሰማንም እኮ።
ልክ ነው።
ሀገራችን ውስጥ የተፈጠረው የፖለቲካ አየር ውጥረት አለ። በዚህ ውስጥ አንድም ሳይሆን 10 ሰው ተከታይ ያለው ቤተሰቡንም የሚመራ ቢሆን በጣም በጥንቃቄ መራመድ አለበት። እያንዳንዳችን ከአንደበታችን የሚወጣው ነገር እሳት እየጫረ እንደሆነ መረዳት አለበት። እና እኔ ከዚህ ከሰብአዊ አገልግሎት በተጨማሪ ኢትዮጵያውያን ለምንጽፈውና ለምንናገረው ነገር ኃላፊነት ካልወሰድን በሀገራችን ላይ ለሚመጣ ጥፋት እያንዳንዳችን ማስተዋጽኦ እንዳለን ማወቅ ያስፈልጋላለሁ።
የዋሽንግተን ዲሲው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው የጋራ ግብረ ኃይል ሊቀመንበር አርቲስት ታማኝ በየነን ድምፅ ነው የሰማችሁት። ቀደም ብለን በትላንትናው ምሽት ባስተዋወቅ ነው መሰረት በምዕራብ ጊውጂና የጌዲዮ ዞኖች ግጭት ቀዮን ጥሎ እንዲበተን ለተገደደው ቁጥሩ የበዛ ሕዝብ ደራሽ እርዳታ ያሰባሰቡበትን መነሻ በማድረግ በወቅታዊ ጉዳዮች ጨምሮ ውይይት አድርገናል። ሁለተኛው አጋማሽ ቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ።
ኢትዮጵያ የሁላችን ነች። ለኛ ብቻ ሳይሆን ለመላው አፍሪካ ተበቃለች። ከኛ የሚተበቀው ተባብሮ መስራት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በዛሬው ድርጅታቸው የኦሮሞ ዲሞክራቲክ ፓርቲ የሥራ አስፈጻሚ ኮሚቴ የስድስት ወር የሥራ አፈጻጸም ግምገማ ባደረገበትና 29ኛ ዓመት የምስረታ በዓል ላይ ተናግረውታል። ቆንጅታዬ ዝርዝሩን ታቀርባለች።
በጠቅላይ ሚኒስትር ጽህፈት ቤት በተካሄደው የኦዲፒ የምስረታ በዓል ላይ ዶክተር አብይ አህመድ ባስተላለፉት መልእክት ፓርቲያቸው ኢትዮጵያውያን ሁሉ የሚኮሩባት፣ የሚሰሩባት፣ የማይሸማቀቁባት ኢትዮጵያን ለመፍጠር በቁርጠኝነት ይሰራል ብለዋል።
ኢትዮጵያን እንዳልተተከለች ድንኳን ብናስብ የድንኳኑን የተለያየ ጫፍ አንደኛውን ጫፍ ኦሮሞ ይዞታል፣ አንደኛውን ጫፍ አማራ ይዞታል፣ አንደኛውን ጫፍ ትግራይ፣ አንደኛውን አፋር፣ አንደኛውን ሶማሌ፣ አንደኛውን ሲዳማ፣ አንደኛውን ጉራጌ፣ አንደኛውን ስልጤ። ከውጭ ሆነን ልክ እንደ ምሰሶ ይዘን ያቆምነው ድንኳን አድርገን ብናስብ ከዚህ ድንኳን ውስጥ እንደ ምሰሶ ከቆሙ ህዝቦች አንደኛው የራሱን ጫፍ ቢለቅ በዚያ ሽንቁር ንፋስ ይገባል፣ ቀዳዳ ይገባል፣ ለጊዜው ውስጥ ያለውን አየር ይቀይራል። ቀስ እያለ ግን በዛ በሚገፋ ንፋስ ድንኳኑ ይፈርሳል። የትኛውም ብሔር ቢሆን ቁጥሩ ያነሰም የበዛም ማንኛውም ኢትዮጵያዊ የሚኮራባት፣ የሚሰራባት፣ የማይሸማቀቅባት ኢትዮጵያን ለመፍጠር ኦዲፒ ዛሬም እንደ ትናንቱ በአንክሮ እንደሚሰራ፣ ለዚህም ቁርጠኛ አቋም እንዳለው በዚሁ አጋጣሚ መግለጽ እፈልጋለሁ።
አዲስ አበባን በተመለከተ የሚነሱ ጉዳዮችን አስመልክተው የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ የሁላችን ነች፣ ለእኛ ብቻ ሳይሆንም ለመላዋ አፍሪካ ትበቃለች፣ ከእኛ የሚጠበቀው ተባብሮ መስራት ነው ብለዋል።
በተደጋጋሚ አዲስ አበባን በሚመለከት የሚነሱ ጉዳዮች አሉ። መላው የኢትዮጵያ ሕዝብ እንዲገነዘብ እንፈልገው፣ ጅማም የእናንተ ነው፣ ነቀምትም የእናንተ ነው፣ መቀሌም የእናንተ ነው፣ ባህር ዳርም የእናንተ ነው። ሁሉም ኢትዮጵያ የእኛ ነው፣ ለእኛ ብቻ ሳይሆን ለአፍሪካዎችም ይበቃል። ከእኛ የሚጠበቀው መገፋፋትና መጠላላት ሳይሆን መሰባሰብና መተጋገዝ፣ በጋራ መስራት ነው። ከሁሉ በላይ እኩልነት ነው።
በመቀጠል ለፓርቲያቸው አባላት ባስተላለፉት መልእክት ጠቅላይ ሚኒስትሩ አዳዲስ ድምጾች ሲሰሙ ሀሳብን በነጻነት ማንሸራሸር የታገልንለት በመሆኑ ልትኮሩ ይገባል ብለዋል። አያይዘውም በየትኛውም የሀገሪቱ አካባቢ ያለ ዋልታ ረገጥና አክራሪነት የተመላበት እንዲሁም ከየትኛውም በኩል የኔ ወገን ብቻ ብሎ የሚጮህ ማናቸውም ኃይል ለኢትዮጵያ አይበጅም ብለዋል።
መታፈን ምን እንደሆነ በደንብ ስለምታውቁ ማንኛውም ሐሳብ በነጻነት የሚሸራሸርባት ኢትዮጵያን መፍጠር የትግላችን ውጤት እንጂ የሚያሳፍር ነገር ባለመሆኑ አዳዲስ ሐሳብ ወጣ ያለም እንኳ ቢሆን ስንሰማ የትግላችን ውጤት እንደሆነ እያሰብን ልንኮራ ይገባናል። መኖርም አለበት የተለየ ሐሳብ። ሁለተኛ፣ በኦሮሞም በአማራም በትግራይም በሶማሌም ያለ ዋልታ ረገጥ ሐሳብ፣ አክራሪነት የተሞላበት ሐሳብ ለኢትዮጵያ አይበጅም። ኦሮሞም አማራም ሶማሌውም ትግራዩም በጋራ በኩራት የሚኖሩባት ኢትዮጵያ እንጂ የኔ ወገን ብቻ ብሎ የሚጮው የትኛውም ኃይል ለኢትዮጵያ ዛሬም ባይሆን ነገ ጥፋት መሆኑን ማወቅ አለብን። ሁሉም ስፍራ በጋራ በእኩልነት የምንኖርበት ሲሆን ይሄን የሚያደናቅፈውን ኃይል ደግሞ ልክ እንደ ትናንቱ በሕግ አግባብ በመረረ ሁኔታ ታግለን ማስተካከል ከሁላችን የሚጠበቅ መሆኑን አደራ ማለት እፈልጋለሁ።
የጀመርነው ድል በአዳዲስ ሐሳብ ታጅቦ ተጠናክሮ እንዲቀጥል ለሀገራችን እድገትና እኩልነት በጋራ እንሰራለን ብለዋል ጠቅላይ ሚኒስትር አብይ አህመድ።
ቆንጅትን ለዘገባዋ እናመሰግናለን። አድማጮች፣ ሁለተኛው የመጽሔት ርዕስ ደግሞ ወደ ባህር ዳር ያሻግረናል። የታጠቁ ቡድኖች ያዘጋጀነውን ህዝባዊ መድረክ እንዳይካሄድ ሲያደርጉ የክልሉ መንግስት ዝም ብሎ መመልከቱ እጁ እንዳለበት ማሳያ ነው ሲል የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ የባህር ዳር ቅርንጫፍ ጽሕፈት ቤት ቅሬታውን ገለጠ። የክልሉ መንግስት በበኩሉ ታዲያ ቅሬታውን ያስተባብላል። የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ባለፈው እሁድ በክልሉ ምክር ቤት አዳራሽ ላይ ያካሄድ የነበረውን ህዝባዊ መድረክ በወጣቶች ዘንድ በገጠመው ተቃውሞ ሳያካሄድ መቅረቱን ጠቅሳ አስቴር ምስጋናው ከባህር ዳር ተከታዩን አድርሳናለች።
የታጠቁ ቡድኖች ያዘጋጀነውን ህዝባዊ መድረክ እንዳይካሄድ ሲያደርጉ ዝም ብሎ መመልከቱ የክልሉ መንግስት እጁ እንዳለበት ማሳያ ነው ሲል የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ የባህር ዳር ቅርንጫፍ ቅሬታውን ገለጸ። መንግስት በበኩሉ ቅሬታውን አስተባብሏል። የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ባለፈው እሁድ በክልሉ ምክር ቤት አዳራሽ ሊያካሄድ የነበረውን ህዝባዊ መድረክ በወጣቶች ዘንድ በገጠመው ከፍተኛ ተቃውሞ ሳይካሄድ መቅረቱ ይታወሳል። ከትላንት በስቲያ ነበር ማለትም መጋቢት 15 ቀን 2011 ዓመተ ምህረት የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ በባህር ዳር ከተማ ካሉ ደጋፊዎቹና አባላቶቹ ጋር ውይይት ለማድረግ ቀጠሮ ይዞ የነበረው። ነገር ግን ከወጣቶች በገጠመው ከፍተኛ ተቃውሞ ውይይቱን ሳይካሄድ ቀርቷል ይላል ወጣት መንግስቱ አማረ፣ የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ የባህር ዳር ልዩ ዞን አስተባባሪ።
በሀገሪቱ ላይ ወቅታዊ ጉዳዮችና እንዲሁም ደግሞ አዲሳችን ለሚመሰረተው አዲስ ፓርቲ እንቅስቃሴ ምን ይመስላል ለማለት ከአባላትና ከህዝብ ጋር ለመወያየት ነበር የታቀደው።
ውይይቱን ለመታደም በክልሉ ምክር ቤት አዳራሽ በሰዓቱ የተገኙት መቶ አለቃ ደባሽ ገብረስላሴና ሻለቃ አስፋው አለሙ የተፈጠረውን ክስተት እንዲህ ይናገራሉ።
ስብሰባው ታድመናል። እናም ብዙ ሰው ቁጭ ብሎ ገብቶ እያለ ወጣቶች ትንሽ ናቸው፣ ወጣቶቹ ብዙ አይደሉም። የዶክተር ብርሃኑን ፎቶግራፍ ዘቅዝቀው የአበበ ገላውን ፎቶ ወደ ላይ አድርገው ገቡ። ሲገቡ እንዳለ ወጣቶች ስለሆኑ ዝም ብሎ ጩኸት ቤቱን አስተጋቡት። ሌባ ድርጅት ነው ይውጣ፣ ለምን ለሌባ ድርጅት ትሰበሰባላችሁ? ፖስተሮቹን የእነሱን በትነው አንዱንም ከእነሱ ላይ መለጠፍ ያንን ሸፍነው እንደገና ሌላኛውን ደግሞ የእነሱን እያወሩ ሌላውን ስናየው ሁኔታውን ረበሹ። ዲሞክራሲያዊ የሆነ ስርዓት እንዲመሰረት እንፈልጋለን። ያን በመፈለግ ደግሞ ቁጭ ብለን አይደለም የምንፈልገው፣ የሚካሄዱ ስብሰባዎችን ገብተን ሀሳባችን ማንጸባረቅ እንፈልጋለን። ትክክለኛ የሆነ ድርጅት ከሆነ ትክክለኛውን መደገፍ፣ ትክክለኛ ከሆነ ደግሞ ትክክል ያልሆነውን ማሳወቅ እንፈልጋለን።
የግንቦት ሰባት አመራሮች ገና አልደረሱም ማለት እዛ መድረክ የሚያዘጋጁ አንዳንድ ነገሮችን የሚያደርጉ ሰዎች እና ህዝቡ ተጠቃሎ እስከሚገባ ድረስ አንዳንድ ነገሮችን ከሚሰሩ በስተቀር አልገቡም። እነሱን እየተጠባበቅን ነው ይሄ ድርጊት የተፈጸመ።
በአዳራሽ ውስጥ የገቡ ወጣቶች ይህንን ሲያደርጉ፣ ከአዳራሽ ውጭ የነበሩ ወጣቶች ደግሞ ያለ መጥሪያ ካርድ ወደ አዳራሽ እንገባለን በማለት በስራ ላይ ከነበሩ ልዩ ኃይል ፖሊሶች ጋር አለመግባባት ተከስቷል ይላል ስሙ እንዲጠቀስ ያልፈለገና በስፍራው የነበረ የአርበኞች ግንቦት ሰባት የቀድሞ የሰራዊት አባል የነበረ ወጣት።
አዎ ዛሬ ተቃውሞ ነበረ። እዛ ተቃውሞ ላይ አብሬ እንዳንድ ወጣት ማስተላለፍ የነበረብኝን መልእክት በሚገባኝ ቋንቋ ወይም ደግሞ በምፈልገው አካሄድ ያንን ነገር ሳደርግ ቆይቻለሁ ና ስብሰባ አይካሄድም ብለን በአመፅ ገብተን የእነሱን ባነር አውርደን እኛንም የምንፈልገውን ሰቅለ፣ ምክንያቱም አማራ መሬት ነው የሚመለከተን እኛን እንጂ እነሱን አይደለም።
ምንድን ያደረጋችሁ?
ተኩስ ነበረ። ተኩስ የተኮስንበት ምክንያት ልዩ ኃይሉ የራሳችንን ወገን እንዳይመታ ነው። ለዛም ደግሞ ልዩ ኃይሉ ትንሽ ግርግር አይነት ነገር ሲፈጠር ረፉ ለማለት የተኮስ ነው። የራሳችን ልጆች ውስጥ አዳራሽ ድረስ ገብተው ይፈልጉትን ተናግረው አድርገው ወጥተዋል ማለት ነው። እና
ይሄ ወጣቱን ማድረጉ በአንዳንድ ሰዎች ዘንድ ደግሞ የዲሞክራሲ ባህልን እንዳያብብ የሚያደርግ ነው ብለው የተቹ ሰዎች አሉ።
ሰው በመረጠልን መንገድ አንጓዝም። በሀሳብ ሙግት የሚመጣውን አሁንም ድረስ ሚዲያ አለ፣ በሚዲያ መነጋገርና መሞገት ይቻላል። እነዚህ ሰዎች ለዛ ደግሞ ጉልበት ላለው ደግሞ አሁን ጉልበት አለን። በሁለቱም መንገድ ነው የምናናገረው እንጂ እዚህ ማድረግ ያለብኝ ምንድን ነው? ጥያቄን እጠይቃለሁ፣ አልመለስ ካለ ደግሞ በጉልበት እመልሳለሁ። ግንቦት ሰባት የአማራ ጠላት ነው።
ለምንድን ነው አማራን ሊወክል የማይችለው? የዜግነት ፖለቲካ ነው ፓርቲው እንግዲህ እያቀነቀነ ያለው እና ለምንድን ነው አማራን አይወክልም የምት
የጸረ አማራ ትርክትን የሚነዙ ሰዎች ናቸው። እኛም በተግባር እዛ ቦታው ላይ ሆነን እኮ እንሞግታቸው ነበር እነዚህን ሰዎች። በይፋ ራሱ የሚታወቀው ከሁለት ቋንቋ በላይ የማይናገር ሰው የምክር ቤት አባል አይሆንም የሚልም በማኒፌስቶ ደረጃ ተቀርጾ የሚታገሉ ሰዎች ናቸው። ከዚህ በላይ ጸረ አማራነት የለም። አሁን ድረስ የቆሰሉ ወንድሞቻችንን ያላሳከመ ድርጅት፣ የሞቱት ቤተሰቦችን ሄዶ ቤተሰብ ጋር ያላረዳ ድርጅት።
በተነሱት ነጥቦች ዙሪያ የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። በዕለቱ ስለተፈጠረው ክስተት የንቅናቄው የባህር ዳር ልዩ ዞን አስተባባሪ ወጣት መንግስቱ አማረ እንደሚናገረው ግን እነዚህ የተደራጁ ቡድኖች ለፈጠሩት ሁከት የመንግስት እጅ አለበት ይላል።
ለመጋቢት 15 እንድንገናኝ ታጥቀን እንድንገናኝ የሚል ወረቀት ፕሮግራሙ መሰረዝ አለበት የሚል በከተማዋ ላይ ተበትኗል። ያ ወረቀትም ደግሞ በፌስቡክ ሚዲያ ላይ ተለቋል። ስለዚህ ከመንግስት ጆሮ ይገባል ብዬ ገምታለሁ። እዛ እንግዶችን ከተቀበልን በኋላ ምንድነው የተደረገው? ሌሊት 10 ሰዓት አካባቢ ድባንበሳ ሆቴል ነበር ያረፉት። ታጣቂዎች ከበባ አደረጉ። በቀበሌ 5 አካባቢ ጸጥታ አካሎችም እንዲረጋጋ አደረጉ። አሁን መንግስት ላወበት ምክንያት አንደኛ ፍቃድ ሳይዝ በሞንታርቦ መቀስቀስ የለበትም፣ በአደባባይ መቀስቀስ የለበትም፣ ተቃውሞ ሰልፍም ማካሄድ የለበትም። ሁለተኛ ደግሞ መሳሪያ ይዞ ሲንቀሳቀስ ፍቃድ የለውም። እንዳያችሁት ብዙ የጸጥታ ኃይል ነበረ፣ ብዙ ልዩ ኃይል ነበረ። እነዚህ ቡድኖች ደግሞ በቁጥር አናሳ ነበሩ እና መቆጣጠር ይቻል ነበረ። ከዛ ሁለተኛው እንደተካሄደ መልሶ ተፈትሾ እንዲገባ ሰው ተሰለፈ። ከተሰለፈ በኋላ ፍተሻ ሲካሄድ አናስገባም አሉ ኃይሎች። ለምን? አይ ቆልፈው ጠፍተዋል፣ አዳራሹ አልተፈቀደልንም አናስገባም አሉ። እንግዲህ ይህን አዳራሽ ለሙሉ ቀን 5000 ብር ከፍለናል። እኛም ሰላማዊ ሰልፍ ማካሄድ አለብን ለሚሰማን አካል የሚል ሀሳብ ህዝቡ በብዛት ማሰማ ሲጀምር፣
በውይይቱ ለመታደም ጥሪ ከተደረገላቸው የተፎካካሪ ፖለቲካ ፓርቲ አባል የሆነው ወጣት ተስፋውን አለም ነው እንደሚናገረው መንግስት ተገቢውን ጥበቃና ከለላ አላደረገም ነው ያለው።
በግልጽ ለመናገር ችግሩ የተፈጠረው የኃይል አማራጭ ሲጠቀሙ መንግስት ማስቆም ነበረበት። መንግስት እንደ መፍትሄ የወሰደው መዝጋት ነው። ይህ ደግሞ ተገቢ አይደለም የሚል እምነት አለኝ በግሌ። ለምሳሌ አድራሽ ተቆልፎብናል የሚል ነገር ጥያቄ ሲያነሱ ነበር። ለምን ከተፈቀደላቸው በኋላ መንግስት አስፈላጊውን የጸጥታ ኃይል አሰማርቶ በቁጥር መዋል መቻል አለበት እንጂ በሁለት በሶስት በተወሰነ በተነሳ ጥያቄ ስብሰባ የሚዘጋ ከሆነ ነገ ምን ሊፈጠር ይችላል? በእኔ እምነት ፓርቲው ያለው አቋም ትክክል ነው የሚል እምነት ወይም አይደለም የሚል እምነት አይደለም። ሂደቱ ግን በምንም ጥያቄ ቢሆን በዲሞክራሲ አንጻር ካየ ነው ስህተት ነው።
ታጥቆ የመጣ ኃይል ነው እኮ እየተኮሰ ያለ ኃይል ነው። ምን ማድረግ ነበረበት መንግስት?
እውነት ለመናገር ታጥቆ የመጣ ኃይል የተደራጀ ኃይል ያን ያህል በሚካበደው ደረጃ አይደለም። የመንግስት ኃይል ያንን ለመቆጣጠር አቅሙም ብቃቱም አለው የሚል እምነት አለኝ። ቀድሞ የዜጎችን እንቅስቃሴ መከታተል ካልቻለ፣ የፖለቲካ ፓርቲዎችን ደህንነት ማስጠበቅ ካልቻለ መንግስት አለ ማለት አንችልም። ህልውናውም ጥያቄ ውስጥ እየገባ ነው።
የንቅናቄው አመራሮችና ታዛቢዎች የክልሉ መንግስት ተገቢውን ጥበቃ አላደረገም፣ እንደውም ለሁከቱ መፈጠር የመንግስት እጅ አለበት ብለው ላነሱት ቅሬታ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኝ አስረስ ተጠይቀው
የክልሉ መንግስት ግን ይህንን በማድረግ ረገድ እጁ አለበት የሚለው ግን መሰረተ ቢስና ከእውነታ የራቀ ነው። ምክንያቱም የክልሉ መንግስት የጸጥታ ኃይሎችን እርምጃ እንዳይወስዱ ነገር ግን ሁኔታውን የማረጋጋትና የመቆጣጠር ስራ ነው የተሰራው። ስለዚህ የክልሉ መንግስት በምንም አይነት መልኩ በዚህ ደረጃ እጁ እንደሌለበት ለማረጋገጥ እወዳለሁ።
የዜጎችን ደህንነት በመጠበቅና የህግ የበላይነትን በማስከበር በኩል የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ ላይ ነው ማለት እንችላለን በማለት ለአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ለአቶ ዮሐንስ ቧያለው ያነሳሁት ጥያቄ ነበር።
በእርግጥ እስካሁን ድረስ በዚህ ደረጃ ገጥሞን አያውቅም። የክልሉ መንግስትና የጸጥታ ኃይሉ ዝግጅት የሚመስለኝ ወጣት ከወጣት እንዳይጋጭ እንጂ የጦር መሳሪያ ሰው ይዞ ይመጣል የሚል ግምትም አልነበረም። እኔ ያልኩት ካልሆነ መሰማት የለበትም የሚል ከዲሞክራሲ ሂደት ጋር አብሮ መሄድ አይደለም። ስለዚህ በዛ በኩል የሚታዩ ግድፈቶች ወደፊት እንዳይደገሙ የክልሉ መንግስት ፓርቲያችንም በከፍተኛ ደረጃ ይሰራል።
በተፈጠረው ሁከት በሰው ህይወትና ንብረት ላይ ምንም አይነት ጉዳት እንዳልደረሰ ከመንግስት ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። የእንግሊዝ እንደራሴዎች አገሪቱን ከአውሮፓ ህብረት የማውጣትን ጉዳይ ከጠቅላይ ሚኒስትሯ እጅ ለማውሰድ ራሳቸው ለመቆጣጠር የሚያስችል ድምፅ ትናት ምሽት ሰጥተዋል። ሕግ አውጪዎቹ በእንግሊዝም በአውሮፓም ህብረት ዘንድም ተቀባይነት ሊኖረው የሚችል የመደራደሪያ ሰነድ ለማዘጋጀት ነው እያሰቡ ያሉት። ማይክል ብራውን ያጠናቀረውን ዘገባ ሰሎሞን አባቴ ያቀርባል።
በተከታታይ በከሸፉትና በተጨናገፉት የእንግሊዝና የአውሮፓ ህብረት ድርድሮች የተሰላቹ የሚመስሉት የፓርላማው የሕግ መምሪያ አባላት 329 ለ302 በሆነ ድምፅ ነው የሀገራቸውን ከህብረቱ የመውጣት ኃላፊነት ለመቆጣጠር የወሰኑት። ለውሳኔው ማለፍ የሶስት የሜይ ካቢኔ ሚኒስትሮች በፈቃዳቸው ስራቸውን መልቀቅ እገዛ እንዳደረገም ነው የሚሰማው። ይህ ውሳኔ ሕግ አውጪዎቹ ሁሉም ወገኖች ሊስማሙባቸው ይችላሉ የሚባሉ የመደራደሪያ ሐሳብ አማራጮችን ለመፈተሽ እድል እንደሚሰጣቸው ተነግሯል። የእንደራሴዎቹ እንዲያ አይነት ውሳኔ ማሳለፍ ፓርላማው ያለበትን መንግስቱን ተጠያቂ የማድረግ ስራውን እያከናወነ መሆኑን የሚያሳይ ነው ብለዋል የሌበር ፓርቲው መሪ ጀርማይ ኮርቢን።
Rather than trying to engineer a way to bring back the same twice rejected deal, will the prime minister instead
ሁለት ጊዜ የወደቀ የመደራደሪያ ሐሳብ ይዞ ለመቅረብ የሚያስችል መንገድ ለመፈለግ ከመጣር ይልቅ ጠቅላይ ሚኒስትሯ ወደ ፍጥጫና ንትርክ የማይወስድ እቅድ እንዲኖረን የሚያስችል ድምጽ እንዲገኝ ሁኔታን ቢያመቻቹ ነበር የሚሻለው? ድምጽ የማያገኝ ሐሳብ ይዘው መቅረብ በተመሳሳይ ጊዜ ደግሞ ድምጽ ሊያገኝ የሚችልን ሐሳብ የሚያደናቅፍ አቋም ሊይዙ አይችሉም።
ፓርላማው የሀገሪቱን ከአውሮፓ ህብረት የመውጣት ጉዳይ ራሱ ሊመራው መወሰኑ የዲሞክራሲ ተቋማቱን የመቆጣጠር እርምጃ ተደርጎ ሊወሰድበት አይገባም ባይናቸው ኮርቢን በፓርላማው መድረክ ላይ ትናንት ምሽት ባደረጉት ንግግር። ጠቅላይ ሚኒስትር ቴሬሳ ሜይ ግን የእንግሊዝ ህዝብ የዛሬ 3 ዓመት አካባቢ በድምጹ ባሳለፈው ውሳኔው መሰረት ሀገሪቱ የፊታችን አርብ መጋቢት 19 ለንደን ላይ እኩለ ሌሊት ሲሆን ከህብረቱ መሰናበቷን ለማረጋገጥ የሚያስችል ደረጃ ላይ ለመድረስ ፓርላማው ባለፈው ሳምንት ባሳለፈው ውሳኔ ብቻ መገዛት ይኖርብናል ብለዋል ለእንደራሴዎቹ ሲናገሩ።
Right honourable gentleman is right that I said that as things stand I did not believe there was support for bringing back a meaningful vote, but I also indicated that I was continuing.
እርግጥ ነው የተከበሩ እንደራሴ እንዳሉት አሁን ነገሮች ባሉበት ሁኔታ ትርጉም ያለው ድጋፍ የሚያስገኝ የድርድር ሐሳብ ይዞ ለመመለስ ይቻላል የሚል እምነት እንደሌለኝ ተናግሬያለሁ። በተጨማሪም ግን የእንግሊዝን ከህብረቱ መሰናበት ለማረጋገጥ የሚያስችል ድምጽ በዚህ ምክር ቤት ውስጥ ለማግኘት ተስፋ ያደረኩበትን ሐሳብ ይዤ ለመመለስ በፓርላማው ውስጥ ካሉ ባልደረቦቼ ጋር እየመከርኩበት መሆኔንም ጠቁሚያለሁ።
ይሁን እንጂ በሀገሪቱ ምጣኔ ሀብት ላይ አሉታዊ ተጽዕኖ የማሳረፍ አቅም ባለው ከአውሮፓ ህብረት ጋር የመፋታት ውስብስብ ጉዳይ ላይ ሐሳባቸውንና የቀደመም ውሳኔያቸውን የመከለስ አዝማሚያ አሁን ከእንደራሴዎቹ ብዙዎችና ከእንግሊዛውያንም እየታየ ነው። የአውሮፓ ህብረት ለሜይ መንግስት ተጨማሪ እድሜ ለመስጠት ወስኗል። እስከ ፊታችን ሚያዝያ 4 ትርጉም ያለው ሐሳብ ይዘው ቢመለሱ ተቃውሞ የለውም። ለንደን እንግዲህ አንድም ከአውሮፓ ህብረት ጋር በሰላም እየተናገደች የምትቀጥልበትን ምቹና ለጉዳት የማያጋልጥ የፍቺ ሐሳብ ይዛ መምጣት አለባት። አለበለዚያም ይህንን ብሬግዚት የሚሉ ሐሳቧን እርግፍ አድርጋ ጥላ በኖረችበት የሞቀ ቤቷ በአባልነቷ መቀጠል ይኖርባታል።
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገራለን። አድማጮች፣ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በዋይት ሀውስ ቤተ መንግስት ተቀብለው ካነጋገሩ በኋላ ሁለቱ መሪዎች በዚህ ወቅት እስራኤል በጎላን ኮረብታ ላይ ሉዓላዊ ባለቤትነት አላት የሚል እውቅና የሚሰጥ የስምምነት ሰነድ ተፈራርመዋል። ይህ የሆነው ከትላንት በስቲያ እሁድ ነው። ጠቅላይ ሚኒስትር ኔታንያሁ ምንም እንኳን እስራኤል ከጋዛ በተተኮሱ ሮኬቶች ጥቃት ስለደረሰባት ጉብኝታቸውን አቋርጠው ወደ ሀገራቸው ቢመለሱም ብዙዎቹም የዋይት ሀውሱን ግንኙነት የተመለከቱት ከሁለት ሳምንት በኋላ በሚካሄደው ምርጫ ለአምስተኛ ጊዜ መምረጥ ለሚፈልጉት የቅርብ ወዳጃቸው የፖለቲካ እውቅና የሰጡበት መድረክ አድርገው ነው። ከዋይት ሀውስ ለአሜሪካ ድምፅ ዘጋቢ ፓትሲ ወድዋክሶራ ተከታዩን አድርሳናለች። ሰላም ክፍሌ እንሆ ይዞታል።
ትላንት ጠዋት ከጋዛ የተተኮሰው ሮኬት ከቴላቪቭ ከተማ በስተ ሰሜን 25 ኪሎ ሜትር ርቀት ላይ የሚገኝ መኖሪያ ቤት ላይ አርፏል። እስራኤል ለጥቃቱ ነውጠኛውን የሐማስ ቡድን ትከሳለች። ጥቃቱ የጠቅላይ ሚኒስትር ቤንጃሚን ኔታንያሁን የዋሽንግተን ጉብኝት እንዲያቋርጥ ቢያደርግም በዋይት ሀውስ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ለእስራኤል በጎላን ኮረብታ ላይ ሉዓላዊ ባለቤትነት የሚሰጠውን ስምምነት ከመፈራረም ግን አላገደም። በሥነ ሥርዓቱ ላይ ፕሬዚደንት ትራምፕ ሲናገሩ
ይህ ከእኔ ቀደም ሲል በነበሩ በርካታ ፕሬዚደንቶች መፈጸም የነበረበት ጉዳይ ነው። ነገር ግን በሆነ ምክንያት አላደረጉትም። እኔ በማድረጌ በእጅጉ ኮራለሁ።
የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለፕሬዚደንት ትራምፕ ሞቅ ያለ ምስጋና አቅርበዋል።
ይህን እርምጃ የወሰዱት ጎላን ለደህንነታችን መጠበቅ እጅግ አስፈላጊ በሆነበት ሰዓት ነው። ይህን እርምጃ የወሰዱት ኢራን በእስራኤል ላይ ጥቃት ለመሰንዘር በሶሪያ ቤዝ አምባዎችን ለመመስረት ጥረት በያዘችበት ወቅት ነው።
እስራኤል የጎላን ተራሮችን ከሶሪያ የወሰደችው እንደ አውሮፓውያን ዘመን አቆጣጠር በ1967 ጦርነት ላይ ሲሆን በ1981 በግሏ ብቻዋን በደረሰችው ውሳኔ የራሷ ግዛት አደረገችው። ዓለም አቀፉ ኅብረተሰብ ግን እስራኤል ለወሰደችው የወረራ እርምጃ እስከ ዛሬ ዕውቅና አልሰጠም። የዩናይትድ ስቴትስ የውጭ ጉዳይ ፖሊሲም ለበርካታ አስርት ዓመታት ገለልተኛ ሆኖ ከቆየ በኋላ ትራምፕ በወሰዱት እርምጃ ተቀልብሷል። በእስራኤል ምርጫዎች ሊካሄዱ 2 ሳምንት እየቀራቸውና ኔታንያሁም በቀረበባቸው የሙስና ወንጀል ክስ በተወጠሩበት በአሁን ወቅት ሁለቱ መሪዎች የደረሱት ስምምነት ቀደም ሲል ሳይታቀድ ድንገት የተደረገ አይደለም ሲሉ ተቺዎች ይናገራሉ። ዚና አጋ የፍልስጤሙ አልሻባካ ኔትወርክ አባል ያስረዳሉ።
This is Trump giving him a boon. This is a gift to the Netanyahu administration to say we are behind you.
ከትራምፕ የተሰጣቸው ጠቃሚ መሳሪያ ነው። ከጎናችሁ ነን እናግዛችኋለን ተብሎ ለኔታንያሁ አስተዳደር የተሰጠ ገጸ በረከት ነው ይሄ። የትራምፕና ኔታንያሁ ህብረት ደግሞ ለእስራኤል ደህንነት በጣም ወሳኝ ነው። ስለዚህ በቀጣዩ ምርጫ ድምጻችሁን ለኔታንያሁ ስጡ ማለት ነው።
ይበንዲህ ያለ ለእስራኤል የሚሰጥ ድጋፍ ፕሬዝዳንት ትራምፕን ይረዳል የሚሉም አሉ። እንደሚታወቀው ፕሬዝደንት ትራምፕ በዩናይትድ ስቴትስ የአሜሪካውያን አይሁዶችንና የወንጌላውያን ክርስቲያኖችን ድጋፍ ይሻሉ። አሁን ቅርብ ጊዜ የወጡ የህዝብ አስተያየት መለኪያዎችም አሜሪካውያን ድምፅ ሰጪዎች እስራኤልን የሚያዩት እንደ ቅርብ የዩናይትድ ስቴትስ ሸሪክ አድርገው ነው። ወግ አጥባቂው ተቺ ጂም ፊሊፕስ የሄሪቴጅ ፋውንዴሽን አባል ናቸው።
ፕሬዝደንት ትራምፕ is gearing up for his re-election.
ፕሬዚደንት ትራምፕ እንደገና ለመመረጥ ዘመቻቸውን አጣጥፏል። እናም የኔታንያሁን ጉብኝት በአንዳንድ ዲሞክራቶች ከተሰጡ ጸረ እስራኤልና ጸረ ሴማዊ አስተያየቶች ጋር በማነጻጸር ሊጠቀሙበት ይፈልጋሉ።
ኢራን ስጋት ናት በሚለው አስተያየት ላይ ሁለቱም ማለት የዩናይትድ ስቴትስና እስራኤል መሪዎች ይስማማሉ። ነገር ግን በጎላኑ ኮረብታ ላይ የተደረሰው ስምምነት የሁለቱን መንግስታት ትብብር እንደሚያጠናክር እሙን ነው። ኢራንን ለማግለል የሚደረገውን ጥረት ግን አያግዝም ነው የሚሉት የፖለቲካ ተንታኞች። አሁንም የሄሪቴጅ ፋውንዴሽኑ ጂም ፊሊፕስ
It's part of Iran's narrative that the US is hostile.
United States አረቦችንና የሙስሊሙን ዓለም ትጠላለች የሚለውን የኢራን የቆየ አመለካከት አካል ነው። ከዚህ አኳያ ካየነው ጎላንን አስመልክቶ የተደረሰው ስምምነት የሚያግዘው ኢራንን ነው።
ትራምፕ በጎላን ኮረብታ ላይ ከእስራኤል ጋር የደረሱት ስምምነት ከፋርሱ ባሕረ ሰላጤ የአረብ ሀገሮች ውግዘት አስከትሏል። የአውሮፓ ኅብረትና የተባበሩት መንግሥታት ድርጅት የሰብአዊ መብቶች ጉባኤም አውግዘውታል። ተቺዎችም ትራምፕ ዓለም አቀፉን ሕግ የጣሱበት ሌላ ማሳያ ነው ብለውታል።
ሰለሞን ክፍሌን ለዘገባው እናመሰግናለን። አድማጮች፣ አሁን ማስታወሻ ስለ አሜሪካ ድምፅ የሳተላይት ስርጭት።
የተከበራችሁ የአሜሪካ ድምፅ አድማጮችና ተከታታዮች፣ በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ የናይል ሳት ስርጭታችን ለተወሰነ ጊዜ አድማጭ ዘንድ እንደማይደርስ አረጋግጠናል። ተደጋጋሚ ጥሪዎችም ደርሰውናል። አዲስ አበባ፣ ኢትዮጵያ ለሚገኙ ዘጋቢዎቻችንም አድማጮች እየደወሉ አቤት ብለዋል። ለተፈጠረው መስተጓጎል ይቅርታ ጠይቀናል። አሁንም እንደገና ይቅርታ እንጠይቃለን። ባለሙያዎችና የሚመለከታቸው የስራ ኃላፊዎች በተቻለ ፍጥነት ችግሩን ለመፍታት እየሰሩ እንደሆኑ እንገልጣለን።
አሁን ይህንኑ እንገልጣለን። በድጋሚ ይቅርታ እንጠይቃለን። ፈጥኖም ስርጭቱ እንደሚጀምር ተስፋ እናደርጋለን። ብዙዎች አድማጮቻችን አዲሱ ቅድም እንዳልከው በዚህ ስርጭት መቋረጥ ሳቢያ ራቅ ሊሉ ይችላሉና አትራቁ እንላለን።
ብዙ ጊዜ በሬዲዮ የሚያደምጡ እንኳን ይህን ናይል ሳትን ለምደው ሬዲዮናቸውን አይከፍቱም እና የጠፋቸው ይሉናል። አለን ለነገሩ በኢንተርኔት በሬዲዮ ግን ናይል ሳት ጥሩ ነበረ። ጥሩ ይሰራል።
ሌሎችን አማራጮች እናስታውስ። የአየር ስርጭታችን አሁን አዲሱ ቀደም ብሎ እንደገለጸው በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም ከምሽቱ 2 ሰዓት ላይ እንደምናስታውስ ከ2 ሰዓት እስከ 2 ሰዓት ተኩል የሚተላለፈው የጋቢና ፕሮግራም በ49 ሜትር ባንድ ላይ ይገኛል። በፌስቡክ በቀጥታ ፕሮግራሞቻችን ይሰራጫሉ። በሚቀላችሁ መንገድ አድማጮቻችን በመከታተል አብራችሁ እንድትቆዩ እንገልጣለን። አንድ ማሳሰቢያ ተረሳ። ሁሉን አቀፍ ለሆነ ለሚዛናዊ ትክክለኛነቱ ለተረጋገጠ መረጃ ምንጊዜ ምርጫችሁ የአሜሪካ ድምፅ ራዲዮ ይሆናል።
አድማጮች ወደሚቀጥለው ዘገባ እናልፋለን። ከአዲስ አበባ የደረሰን ዘገባ አለ። ኢትዮጵያ ውስጥ እየተካሄደ ያለው ለውጥ እስካሁን ያስገኘውን ውጤት አቃሎ ማየት እንደማይገባ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አቅላይነት የሚተጉ ሰዎችን ያሰንፋል። እንደገና አቅላይነት የሚተጉ ሰዎችን ያሰንፋል ያሉት ዶክተር አብይ ለተገኙ ውጤቶች ደግሞ ተገቢውን እውቅና መስጠት እንደሚገባ አበክረው ተናግረዋል። እስክንድር ፍሬው ቀጥል።
ከመጋቢት እስከ መጋቢት በአራት ኪሎ ቤተ መንግስት ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ከፈጸሙ እነሆ አንድ ዓመት ሊሞላቸው ነው። ተስፋ በጠፋበት ፍጥጫ በነገሰበት ግራ መጋባት ቦታውን በያዘበት በዚያ ወቅት የመጡት መሪ የተሰጣቸው ኃላፊነት ክብደት ግልጽ ነበር። መጋቢት 24 ያደረጉት የባለ ሲመት ንግግር ግን የተበላሸውን እንደሚያስተካክሉ፣ የተጣመመውን እንደሚያቃኑ፣ የተበተነውን እንደሚሰበስቡ እምነት እንዲጣልባቸው አደረገ። ስለ ኢትዮጵያዊነትና የቀጠለ ጥንካሬው በተደጋጋሚ ያነሱበት ንግግር ያገኘው ተቀባይነትም ግልጽ ነበር።
አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች ስናልፍ አፈር ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን።
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህርና የንግግር አጻጻፍ ባለሙያ ዶክተር ጌታቸው ድንቁ ከአንድ ዓመት በፊት ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የጠቅላይ ሚኒስትሩን የመጀመሪያ ንግግር ገምግመው ነበር። ዛሬ ከአንድ ዓመት በኋላ በድጋሚ አነጋግሬያቸዋለሁ። ከመጋቢት 24 ቀን ጀምሮ የተደረጉት የጠቅላይ ሚኒስትሩ ንግግሮች ወጥነት እንዳላቸው፣ በተግባርም መዛነፍ እንደማይታይ ነው የሚያምኑት።
ምንድን ነው ሰዎች የዛን ጊዜ በጉልህ አንስተው ሲያበቁ ኢትዮጵያና ኢትዮጵያዊነትን በኋላ እየደከመ መጣ የሚል ነገር አለ። ግን እኔ ብዙ አልስማማም። ቶሎ ብሎ ወደ አንድ አመለካከት ለመሄድ የመፈለግ ነገር፣ ቶሎ የማድነቅ ቶሎ የመተቸት ፍላጎት ካልሆነ በስተቀር አንዳንድ ሰዎች የሚያሳዩት፣ ለምሳሌ ማህበራዊ ሚዲያውን አስመልክቶ በወጣ ጽሁፍ መግለጫ፣ በጣም አጭር መግለጫ ነች። በዛች ውስጥ እንኳን 18 ጊዜ ያህል ኢትዮጵያ፣ ኢትዮጵያውያን የሚል ነገሮች ተጠቅሷል። እና ይሄን ነገር አልተውትም አልጣሉትም ባይ ነኝ እኔ። በመሃል የነበሯቸውንም ንግግሮች በምናይበት ጊዜ ማዕቀፍ የሆነውን አስተሳሰባቸውን የሚያፈርስ ነገር አላየሁበትም። እና የአገሩን ሕዝብ የትኛውም ክልል ያለ፣ በየትኛውም ብሔር ብሔረሰብ ያለ፣ በየትኛውም የማህበራዊ ቡድን የተጠራ ህብረተሰብ ሁሉ አገሩ እንደሆነች፣ አገሩ እንደሚያገባው፣ የለውጡ አካል መሆን እንዳለበት፣ ሁሉንም አንድ ላይ የሚያመጣ አይነት ነገር ነው በብዛት የማየው።
እዛው ንግግር ላይ እንቆይና ማህበራዊ ሚዲያን አስመልክተው በጽሁፍ ባወጡት ንግግር ላይ ዶክተር ጌታቸው እርስዎም እንዳሉት መጨረሻ ላይ እንዲያውም ምን ይላል? ኢትዮጵያ ሁላችንንም በእኩልነት ማገልገል አለባት፣ ይህ አቋማችን ነበር፣ አሁንም በጽኑ እናምንበታለን ብለው ነው ያጠቃለሉት።
እኔ በጣም ጥሩ አገላለጽ ነው ባይ ነኝ። አቋማችን ነበር፣ በጽኑ እናምንበታለን። ይሄ እንዲሁ በቀላሉ የሚሸረሸር አይደለም። ታዲያ እኮ ያመጡትም ለውጥ ተብሎ የሚታሰበው ትልቁ ይሄ ነው። ሌሎቹ በዚህ ማዕቀፍ ውስጥ ሆነው የሚሆኑ ናቸው። በጣም የሰውንም ልብ የገዛው እኮ ይሄ ነው። በፊት ፓርቲያቸውም እንደሚያምነው የኢህአዴግ መንግስት እንደሚያምነውም ለክልልና ለብሔር አስተሳሰብ የተሰጠው እና ለሀገራዊነት የተሰጠው ትኩረት በሚዛን በሚታይበት ጊዜ የበለጠ የነበረው የክልል የብሔር ማንነት ሌሎች ማንነቶች ላይ የተሰጠው ትኩረት ነው የሚል ነው። ስለዚህ ያንን የለወጠ አካሄድ ነው የሄዱት። ቋሜ ነበር አሁንም አልተለወጠም ማለታቸው ተገቢ ነው። እኔም ከዛ ጋር ነው መስማማው። ስናገር የነበርኩትም ነገር እሱ ነው። አንድ እሱ ነው። ሁለተኛ ከሚዲያው ጋር በተያያዘ ለምሳሌ እሳቸው ወደ ስልጣን የመጡበትን ጊዜ ልውሰድና ብዙ ሰው ይመስለኛል ግር የተሰኘበት ስለ ሀገር ተስፋ መቁረጥ፣ ስለ መንግስት እምነት ማጣት የነበረበት ሚዲያውንም አለማመን፣ በተለይም ደግሞ በመንግስት ሚዲያ የሚነገሩ ነገሮችንም አለማመን አለመቀበል ነገሮች ነበሩ እና ተአማኒነቱን እያጣ የነበረበት ጊዜ ነው ሚዲያውን። ያ ምንድን ነው በመንግስት ጠበቅ ያለ እጅ እየተያዘ መምጣቱና አንድ አይነት ድምጸትን ብቻ የሚያስተናግድ የነበረ መሆኑ ነው። እሳቸው አንዱ ተስፋ የሰጡት ነገር የታሰሩት ጋዜጠኞችም ፖለቲከኞችም እንደሚለቀቁ፣ ሚዲያው ክፍት እንደሚሆን ነፃ እንደሚሆንና ከነ ችግሮቹም እንኳን ቢሆን ለዲሞክራሲ አስተዋጽኦ በሚያደርግበት ሁኔታ ነፃነቱ እንደሚሰጠው እንጂ ትንሽ ኮሽ ባደረገ ቁጥር መንግስት ጣልቃ እየገባ የሚያሳቅቅና የሚያስደነግጥን ነገር እንደማያደርግ ቃል ገብተው ነበር። ይሄንን አላየንም። ለምሳሌ ሶሻል ሚዲያው ጋር እየደረሰ ያለው ነገር መንግስትን ብቻ ሳይሆን እንደ ህብረተሰብም ያሳሰበን ደረጃ ደርሷል። ደግሞ በእኛ ሀገር ብቻ አይደለም፣ በሌሎችም ሀገራት ይሄ ከባድ አሳሳቢ ክስተት እንደሆነ ትናንትና እንኳን የኒውዚላንድ ጠቅላይ ሚኒስትር ወጥተው በሀገራቸው የሙስሊሞች ላይ የደረሰውን ግድያዎች ባወገዙበት ጊዜ የማህበራዊ ሚዲያውን ነው እንደ አንድ እንዲህ ያለ መጥፎ ሀሳቦች መጠንሰሻና መራመጃ መድረክ እንደሆነ አድርገው አውግዘው ማህበራዊ ሚዲያውን የሚያስተዳድሩም በማህበራዊ ሚዲያ ላይም ሀሳባቸውን የሚያስተላልፉም ሰዎች የተለየ ጥንቃቄና ኃላፊነት እንደሚያስፈልጋቸው ትኩረት እንደሚሻው ተናግረዋል። በግብጽም ይሄ በውይይት ላይ ያለ ጉዳይ እንደሆነ እንገነዘባለን። ምናልባትም ከየት እንደሰማሁት ባላስታውስም የሚቀጥለው የሀያዎቹ ባለጠጋ ሀገራት ስብሰባ በሚካሄድበት ጊዜ ማህበራዊ ሚዲያን እንዴት የበለጠ ኃላፊነት የሚሰማው እናድርገው፣ ወደ ግጭት፣ ወደ ጥላቻ፣ ወደ ክፋት የሚያመሩ ሀሳቦችን ህብረተሰብን ለዛ የሚያነሳሱ ነገሮችን እንዳያራምድ እንዴት እናድርገው የሚለው አጀንዳ አንዱ ሆኖ ለውይይታቸው ሊቀርብ ይችል ይሆናል የሚል አንዳንዶች ግምታቸውን ሲያስተላልፉ ሁሉ ሰምቻለሁ። እና
በቡድን ሀያ ሀገራት ስብሰባ ማለት ነው።
በቡድን ሀያ ሀገራት እና ስለዚህ ኢትዮጵያ ውስጥ ደግሞ ፖለቲካው ራሱ ያለበት ሁኔታ የሽግግር ወቅት እንደመሆኑ ብዙ ተስፋዎች እንዳሉ ሁሉ አንዳንድ ደግሞ እንቅፋቶችም አሉ፣ ስጋቶችም አሉ። ስለዚህ ተስፋዎቹን ላይ ከማተኮር ይልቅ እነሱ እንዲጎለብቱና ፍሬ እንዲያፈሩ ከማገዝ ይልቅ ስጋት የሆኑት አካባቢዎች ላይ፣ ልዩነት የሆኑት አካባቢዎች ላይ በማተኮር በማህበራዊ ሚዲያው የሚራመዱ ሀሳቦች ለግጭት መንስኤ ሲሆኑ ይታያሉ። ታዲያ በዚህ በርግጎ ሲያበቃ መንግስት መጥፎ እርምጃ ሲወስድ አላየሁም። ትላንትም የተሰጠው መግለጫ ላይ ተነስቶ ሶሻል ሚዲያውን የማቆም ሳይሆን ሁሉም ሰው እዛ ላይ እያስተዋለ የሚያደርገውን ነገር በኃላፊነት መንፈስ እንዲያደርገው የሚያሳስብ ጉዳይ ነው የሆነው እና ወደኋላ የመለሱት ነገር ብዙ የለም።
በአዲስ አበባ ዩኒቨርሲቲ የታሪክ መምህርና የፖለቲካ ተንታኝ አቶ አበባው አያሌው ሌላው አስተያየት ሰጪ ናቸው። የአብይ ኢትዮጵያ ከተረከቧት አገር በተሻለ ወደፊት እየተራመደች እንደሆነ ያምናሉ።
እንደ አጀማመሩ ትልቅ ለውጥ ውስጥ እና የለውጥ ጎዳና ገብተን ነበር። ተራ አብይ በመጋቢት 24 1910 አይደለ? ከዛ በየአደባባዩ በየጎዳናው የሚታየው ወጣቱ ሆ ብሎ ተነስቶ መብቱን ሲጠይቅ የሚደረግ የነበረው እርምጃ በባህር ዳርም የተወሰደው፣ በአምቦ በተለያዩ አካባቢዎች የተወሰዱ አሳዛኝ ነገሮች ነበሩ። ከዚህ አኳያ ስናየው የአብይ ኢትዮጵያ በአንድ ዓመት ውስጥ ጥሩ እርምጃ አሳይታለች። አንደኛ የመብት መረገጥ እንደው ከሞላ ጎደል በመንግስት በኩል ቀርቷል። መንግስት ጋዜጠኛን አያስርም፣ ሀሳቡን የሚገልጽ ሰው አያስርም። አምጾ ወጥቷል፣ መብቱን ጠይቋል የሚልን ህዝብ አሳደህ ብለው የሚል ነገር የለም እና ፈታ ያለ ህዝብ ሀሳቡን የሚያንሸራሽርበት መንግስት ላይም እና መንግስት ተቋማት ላይ እና ባለስልጣናት ላይም እጁን የሚቀስርበት እና የሚናገርበትን ያ የተመቻቸ እንደው ልንለው ወደምንችል የፖለቲካ ሁናቴ ተቀይሯል። ይሄ አንድ ለውጥ ነው።
አብይ አህመድ ሙሉ የስልጣን ዘመን ያገለገሉ ለአመታት በጠቅላይ ሚኒስትርነት የቆዩ መሪ አይደሉም። ኢትዮጵያን መምራት ከጀመሩም ገና አንድ አመት ሊሞላቸው ነው። ወደ ስልጣን የመጡበት ጊዜ በኢትዮጵያ ታሪክ እንደሌላ የለውጥ አጋጣሚ መወሰዱ ግን ያንዳንዱ አንቀሳቃሲያቸው በትኩረት እንድትታይ ምክንያት ሆኗል። እናም የመጀመሪያው አመት እንዴት አለፈ? ጠቅላይ ሚኒስትሩ በትክክለኛ መንገድ ላይ የተጓዙ መሆኑን የሚገልጹት ተንታኞች ፈተናዎቹንና በአገሪቱ ላይ የተጋረጡ አደጋዎችንም አንስተዋል። በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ወደ ሌላ ቅንብር እንለፍ። ባለፈው አርብ ጀምር ያደረግነው ውይይት ነው። በምዕራብ ጎጂ እና ጌዴዮ ዞኖች ግጭት ቀጥሎ ህዝብ እንዲበተን የተገደደው ቁጥሩ በዛ ህዝብ ዛሬም ደራሽ እርዳታ በማሰባሰብ ላይ ይገኛል። ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው ግብረ ኃይል ሊቀመንበር አርቲስት ታማኝ በየነ በቡድናቸው ክንውንና በተያያዥ ወቅታዊ የኢትዮጵያ ጉዳዮች ዙሪያ ውይይት አድርጓል ከአሉላ ከበደ ጋር። አሉላ ከበደ ያለፈው አርብ ውይይቱን ጀምር ባደረግንበት ይነሳና ቀጥታ ወደ ውይይቱ ይገባል።
ታማኝ፣ መልካም ስራዎች ባሉበት ሁሉ መኖር ትልቅ መታደል ጭምር ይመስለኛል። ፈጥኖ ደራሽ ሁኔታዎችን ለማደራጀት ከግብረ ኃይልህ ከስራ አጋሮች ጋር የምታደርጉት ጥረት በተደጋጋሚ መታየቱ ምናልባት ይሄ በቀጥታ አንተን በግልህ ወደሚመለከት ሌላ ጥያቄ ይወስድናል። ተጽዕኖ አድራጊነት፣ ተሰሚነት ከትልቅ ኃላፊነትም ጋር የሚመጣ እንደመሆኑ ዛሬ ባለው ሁኔታ ብዙዎች ባንተ መሰል ሁኔታ ውስጥ ያሉ በድርጊት የሚታዩት ሁኔታዎች ላይ ያላቸው አዎንታዊ ተጽዕኖ የማሳደር አቅም የተዳከመ ይመስላል። አንዳንዴም አጠያቂ ሁኔታዎች ሲፈጸሙ በግብር እንመለከታለን። ጸያፍ የሆኑትን ጨምሮ በማኅበራዊ መገናኛ ብዙሃን ወዴትም የማያስኬዱ አንዱ ሌላውን የሚነቅፉበት ዘለፋ የሚደርስበት ሁኔታ በስፋት እየታየ ከኃላፊነት ውጪ ወደሆነ አቅጣጫ እየሄድን ይመስላል። ለራስህ የምትሰጠውን ኃላፊነት በተግባር ከምናየው ጋር ማለቴ ነው፣ ምንድን ነው የምትለው?
አሉላ፣ ትልቅ ጥያቄ ነው ያነሳኸው። አንድ ነገር ልበል ፍቀድልኝ። ይሄ ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አላያንስ ብለን የምንጠራው ከኔ ጀርባ በጣም ጉልበታቸውን የሰጡ የቤተሰብ ጊዜያቸውን የልጆቻቸውን የሰጡ ቀን ከሌሊት የሚሰሩ አሉ። እኔ ከፊት እየሆንኩ እኔ ምስጋናውን እየወሰድኩባቸው ነው እንጂ በጣም ብዙ ጀግኖች አሉ ከጀርባ እና ለው ምስጋና ለነሱ ይገባል እላለሁ። በሌላ በኩል አሁን ባለው ሁኔታ ስመለከት እንዳልከው በዚህ እርዳታ ማሰባሰብ ውስጥ ብዙ ፈተና ይገጥመናል። ብዙ ጥቃቅን በጣም ደግሞ በየጓዳው በተለይ በጊዜው በነበረው ስርዓት አፈና ከኛ ጋር መገናኘት ራሱ ወንጀል ስለነበር ኢብን መንግስት የገደላቸውን ቤተሰቦች ለመርዳት እንዴት ተደብቀን እንዳደረግን፣ ሌላው ቀርቶ ቆሼ ላይ በደረሰው አደጋ እርዳታ ለመስጠት ክልክል ስለነበር ምክንያቱም የፖለቲካው ሁኔታ የሚፈቅድ አልነበረም። በአሸባሪነት የተከሰስን ሰዎችም ስላለን በቤተ ክርስቲያን በኩል ተደብቀን እንዴት አድርገን እርዳታው እንዳደረስን ወደፊት የሚገለጽ ይሆናል። ይህም በምናደርግበት ጊዜ አንዳንዶች በማህበራዊ ሚዲያም በግሌም እዚህ እንዲህ ሳታረጉ እዚህ እንዲህ ሳ እናንተ የዚህ ብሔር ናችሁ እናንተ ይህን ብሔር ስለምጠሉ ነው የሚል በጣም የሚፈታተን ብዙ አይነት እርግማን ያጋጥመናል። ግን በትዕግስት አልፈነዋል። አሁንም ይህን እርዳታ ስናደርግ በጌዲዮ አካባቢ ዜጎቻችን የምናየው አይነት በደል ወይም ደግሞ በዚህ ዘመን ይሆናል ብለን ያላሰብነው እንደዛ በረሃብ የተጠቁ ህጻናት ስናይ፣ አጥንት የገጠጠ እናት ስናይ ፖለቲካ ምን ያደርጋል የሚል ስሜት ነው የፈጠረብኝ። እና አንዳንዶች ይሄንን ሌላውን ብሔር በመጥላት ያረከው ነው ሁሉ ያሉኛሉ። ግን ህሊናና እግዚአብሔር ነው ፍርድ ሰጪዎቹ። በንጹህ ህሊና እያደረግን ያለ ነው። እኛ በተመቻቸ ቦታ ላይ ኖረን አንድም ዜጋ ውሃ አጥቶ የደረቀ ከንፈር ማየት፣ እናት ለልጇ የምትሰጠው አታ የምታበላው አታ ወደ ሰማይ ስታንጋጠጥ ማየት፣ እኔህን ፈተና ሰው የሆነ ሰው እንዴት ዝም ይላል የሚል ስሜት ነው። እና በዚህ መንፈስ ነው የምንንቀሳቀስ። እንዳልከው ደግሞ ሀገራችን ውስጥ የተፈጠረው የፖለቲካ አየር ውጥረት አለ። በዚህ ውስጥ አንድም ሳይሆን 10 ሰው ተከታይ ያለው ቤተሰቡንም የሚመራ ቢሆን በጣም በጥንቃቄ መራመድ አለበት። እያንዳንዳችን ከአንደበታችን የሚወጣው ነገር እሳት እየጫረ እንደሆነ መረዳት አለብን። እና እኔ ከዚህ ከሰብአዊ አገልግሎት በተጨማሪ ኢትዮጵያውያን ለምንጽፈውና ለምንናገረው ነገር ኃላፊነት ካልወሰድን በሀገራችን ላይ ለሚመጣ ጥፋት እያንዳንዳችን ማስተዋጽኦ እንዳለን ማወቅ ያስፈልጋል እላለሁ። አንሳ
መልካም። ታማኝ፣ እንግዲህ ትልቁን ቁልፍ የተጫን ይመስለኛል። የስጋት ድባብ ይታያል። ብዙዎች ከዚያ ትልቅ ተስፋ ከፈነጠቀ ሁኔታ በፍጥነት ወደ ሌላኛው ጫፍ የተገፉበት በመላው አገሪቱ ማለት ይቻላል ግጭቶች ከቀይ መፈናቀል የዕለት ተዕለት አጋጣሚ የሆነበት ሁኔታ መፈጠሩ ይህን ስጋት ቢያገዝፈው ላይገርም ይችላል። ነገር ግን ሊወሰዱ የሚገቡ እርምጃዎችን በተመለከተ አሁን ያለው ሁኔታ የተሻለ አዝማሚያ እንዲኖረው ተጽዕኖ አድራጊዎች ስልጣን ላይ በኃላፊነት ላይ ያሉትን ጨምሮ ሊደረጉ የሚችሉ ጉዳዮች ላይ ምንድነው መሆን ያለበት ትላለ? ከመርፈዱ በፊት የሚደረጉ ሁኔታዎች ወሳኝ ናቸውና
አሉላ በጣም ቁልፍ ነገር ነው። ከመርፈዱ በፊት ነው እኔ ለሁሉም ጥሪ ማቀርበው። በኋላ ላይ ይሄንን ሐሳብ እንኳን ምን እናገርበት መሬትና ቦታ አናገኝም በያስባለሁ። እንዴ በራሳችን ላይ ሰዓት እንደሚያቃጥል እየተነገረ የሰዓቱን ማቃጠል እላያችን ገላችን ላይ ለኩሰን ማየት ያለብን አይመስለኝም። እና ሲሪያን ማየት ይበቃል። ይሄ በየጎጥ በየሰፈር በየብሔር በየምኑ ለየብቻ ተደራጅቶ መፋጠጥና ለውስ ገብቶ መነታረክ በቃ የፍርስራሽ ከተማና የህፃናት አስከሬን ያለበትን ነገር በምን እናሳይ? ይሄ ዓለም ላይ ታይቷል። አየሩ ወደኛ እየመጣ ነው፣ ንፋሱ ወደኛ እየመጣ ነው። እና በመንግስት ኃላፊነት ቦታ ላይ ያሉት ኃላፊነቱ እንዲህ ቀላል ነገር አለመሆኑን አውቆ ህግ የማስከበር ግዴታ ያለባቸው ይመስለኛል። የፖለቲካ መሪዎች የሚባሉት የሚመሩትን ወይም እዚህ ቦታ እናደርሳለን እናሻግራለን የሚሉትን ህዝብ በርግጥ ሊመጣ የሚችለውን አደጋ አይተውታል ወይ? እንደ ህዝብ እንደ ዜጋ ደግሞ እያንዳንዳችን ምንድነው የምንፈልገው? ይሄ በልህና እንደ ሰፈር ጎረምሳ ብሽሽቅ ውስጥ የገባ ነው ነገር አንዴ ሳቱ ከተጫረ ማጥፋት አይቻልም። ያኔ የምንመኘው መብት ይሁን የብሔር ይሁን የግለሰብ መብት ህንጻ ይሁን አስፋልት አይኖርም። ሶ እሳቱ ሳይመጣ ሰክኖ ማሰብ ያስፈልጋልና ይሄ በተለይ በአሁኑ ጊዜ በማህበራዊ ሚዲያዎች ላይ የሚደረገው የመፋጠጥ የእልክ የመበሻሸቅ ሁኔታ አንዳንዶቻችን በተለይ አንዳንዶቻችን ደግሞ ውጭ ሀገር ነው ያለ ነው አንዳንዶቻችን ደግሞ የውጭ ሀገር ፓስፖርት ወስደናል አገራችን ላይ እንደፈለግን ሳት እየጫር ውጭ ሀገር ተቀምጠን ኢቨን ኢትዮጵያ ውስጥም ብንሆን የየሀገሩ መንግስታት በያዝነው ፓስፖርት ምክንያት በግድ ገብተው ሊያወጡን ይችላሉ። ምንም መጠጊያ የሌላቸውን ዜጎች ግን ወደ ሳት መግፋት እኔ በታሪክም በህሊናም በእግዚአብሔርም የሚያስጠይቅ ነው ይሄ ነገር። እና እንደ ቤተሰብ ኃላፊም እንደ ዜጋም እንደ መንግስትም እንደ ድርጅት መሪም ሁሉም ኃላፊነት አለበት። ዜጎችም እንደ ዜጋ ኃላፊነት አለ። ይሄ ሁሉ ጫጫታ እሳቱ ከተለከወሰ በኋላ የኔ ብሔር የምንለው አይኖርም። የምናርፍበት የምንጠጋበት ጥግ እናጣለን። እና ሁሉም መስከን አለበት ብዬ ነው ማስተዋሰው።
ታማኝ አዲስ አበባ አካባቢ መሃል ከተማ የአገሪቱ እምብርት ላይ ሳይቀር የሚፈጸሙ ድርጊቶች ይህን ስጋት ያጎሉበትን ሁኔታ እንመለከታለን። እና በደል ሲፈጸም በምክንያት ተቆጥተው የተነሱ ወገኖች በምክንያት የሚለውን አጽንኦት መስጠት ፈልጋለሁ። የሚያደርጓቸው ጥረቶች ያ በቁጣ ያስነሳቸው መነሳሳት ግን ከሚፈልጉት ውጤት ጋር መገናኘቱ ጥያቄ ውስጥ የሚገባበት ሚዛን ይጠይቃልና ኃላፊነት ያለባቸውን ወይም በደሉን የሚፈጽሙትን ብቻ ሳይሆን በደሉንም ለመቋቋም የሚነሱት ይዘው የሚነሱት መንገድ ቀጥሎ የሚያመጣውን ነገር ማየት አዳጋች ይመስላል። አሁን ካሉበት ቦታ ሆነው ይህ ምናልባትም አንተም በሰብአዊ መብት በደል ሲፈጸም ከሚነሱት ውስጥ ስለሆንክ እዚህ ላይስ ምን መደረግ አለበት ትላለህ?
አሉላ እንደውም አንድ ነገር ልበልህ። ኢትዮጵያ አገራችን ናት። ሁሉም መሬት የኛ፣ ሁሉም ህዝብ የኛ ነው ብለን የምናስበው ዜጎች ድርብ ኃላፊነት ያለብን ይመስለኛል። እኔ ለክስ ሳይሆን ከሌላው አንግል የሚገፋ ሀሳብ ይሄ የኔ ነው ስትል አንተ የለህበትም ማለት ነው። አንተ የለህበትም ማለት ያንተን ህልውና ጉዳይ አይደለም እንደማለት ነው። ይሄ በቀጥታ ወደ ጸብ የሚወስድ ሀሳብ ነው። ስለዚህ በዛኛው አንግል ግዴለሽነት ካለ እኛ ማብረን ግዴለሽ ልንሆን አንችልም። አንድ መታየት ያለበት ይሄ ነው። ስለዚህ ታጋሽነት፣ ሆደ ሰፊነት ከኛ ይጠበቃል ብዬ አስባለሁ። በሌላ በኩል ደግሞ ይሄ ያንተ አይደለም የሚል መንፈስ በምንም መለኪያ ቢሆን ለተወሰነ ጊዜ የስሜት ደስታ ሊፈጥር ይችል ይሆናል። በዘለቄታ ግን መተላለቅ ነው። አሸናፊነት ወደሌለበት እልቂት ነው የምንገባው። እና በሁለቱም በኩል ኃላፊነት ቢወሰድ ጥሩ ነው። ካልሆነ ግን ይቺን ሀገር የመታደግ ኃላፊነት ይቺ ሀገር እንደ ሀገር እንድትቆይ የምንፈልግ ዜጎች ወደ ሰፊና ታጋሽ መሆን አለብን። እኔ ራሴ የሚሰማኝ የሚያመኝ ባየሁት ቁጥር እንዴት እንዲህ ሊሆን ይችላል ብዬ ገንፍሎ ሊያናግረኝ የሚችል ጉዳዮችን አያለሁ። ግን ይሄንን ወዲያው ለአደባባይ ባበቃው የበለጠ መካረርና ረብሻ ስለሚያመጣ አንዳንድ ጊዜ መጎዳት ያስፈልጋል ብዬ አምናለሁ። አንዳንድ ጊዜ ወላጅ ለልጆቹ እንደሚያደርገው እኛም ለሀገራችን ስንል ተጎድተን ማሸነፍ የምንችልበት መንገድ መፍጠር አለብን ብያምናለሁ አሉ።
ታማኝ ቢሄ በግብር ኃይሉ የምታደርጉት እንቅስቃሴ ከዚህ ቀደም በርካታ አመታት የዘለቀ በተጨባጭም የረዳችሁበትን ቅድም ዘርዝረህልናል። በተመሳሳይ ደግሞ በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ መነቃቃትና በአገር ጉዳይ መነሳሳት ሲጀመር ዳያስፖራ ትረስት ፈንድ በመባል የሚታወቀው የቦርድ አባልም ጭምር ነህና ሁለቱን እንዴት ታስማማቸዋለህ? ሁለት የተለያዩ ኃላፊነቶች አንዳንዴ ተዛምደው ያላቸው ስራዎች ይመስላሉ። ባጭሩ እሱ ላይ የምትገልጽልን ነገር ካለ ከዚህ ቀደም ከቦርዱ ወጥተሃል የሚል ውዝግብ መነሳቱና እሱም ላይ መነጋገርህን አስታውሳለሁ ቅርብ ጊዜ።
አሉላ፣ አሁን ያልከው የትረስት ፈንድ በሚባል በዶክተር አብይ የተቋቋመው ለአንዳንድ ሰዎች ግልጽ እንዲሆን የምፈልገው መጀመሪያ ዶክተር አብይ ይህንን ጥያቄ ሲያቀርቡት ለገጣፎም ድርጊቱ አልነበረም። ጥሪውን ሲያቀርቡ አንድ ብር ብታዋጡ ንጹህ ውሃ የማይጠጡ እናቶች ንጹህ ውሃ እንዲጠጡ ማድረግ ይቻላል። ሁሉም ኢትዮጵያዊ በዚህ ጉዳይ ላይ በደስታ ስሜት ነው የተቀበለው። እኔ ስም ዝርዝሩንም ከወጣ በኋላ ነው ያየው። ግን እሳቸው እዚህ የመጡ ጊዜ አንድ ብር ባለፈው ጠይቀውናል፣ እስከ 10 ብር ድረስ እንረዳለን በቀን ነው ያልኩት። እኔ ይሄ እንደ አንድ ዜጋ በዛን ጊዜ የተፈጠረው መንፈስ የሚያሰባስበን እንዲህ አይነት መሪ ካገኘ እንዲህ አይነት መንግስት ከተፈጠረ ምንስ ብናደርግ የሚል የሁሉም ኢትዮጵያዊ መንፈስ ነበርና በዛ ስሜት ነው ከዛ የዚህ አባል ሆነሃል የሚል ከጠቅላይ ሚኒስትሩ ቢሮ የወጣ ደብዳቤ አየሁ። ብሬ ለመስራት ፈቃደኛ ሆኜ በተለያዩ እንቅስቃሴዎች ውስጥ ተሳትፌያለሁ። አሁን ችግሮች ሲፈጠሩ ይሄ መንግስት አታለለን ብለው የሚያስቡ ዜጎች የተባለውና የሆነው ነገር እኩል አይደለም የሚል ጥያቄ አንስተዋል። ግን የሆነው ያኔ ቃል በገባነው መሰረት ወደ 2.5 ሚሊዮን መሰለኝ፣ እርግጠኛ ቁጥሩ ነው አላውቀውም፣ ተሰብስቧል። ያንም የወሰነው ኢትዮጵያ ውስጥ ለምሳሌ ውሃ እዚህ ይቆፈራል፣ መብራት እዚህ ይገባል፣ መንገድ በዚህ ይሰራል ቢባል ያንን የሚያጠና ባለሙያዎች ያሉበት የተለያዩ ሰዎች የሚሳተፉበት ኮሚቴ ኢትዮጵያ ውስጥ ይኖር አጥንቶ ሲልክ፣ እኛ ደግሞ እዚህ ያለ ነው የተመረጥ ነው ተሰብስበን ይሄ ፕሮጀክት ያዋጣል አያዋጣም፣ የህዝብ ገንዘብ እዛ ይላክ አይላክ ብለን ወስነን የምናጸድቀው ነው የሚሆን። ስለዚህ ገንዘቡ አሁንም ያለው እዚህ ነው፣ ገና ፕሮጀክት ተነድፎ አልመጣልንም። ምንም የሚያሰጋ ነገር የለም እና ለምን አትወጣም መንግስት እንዲያደረገ እንደዚህ እያደረገ የሚል ጥያቄ ተነስቷል። እኔ ምንም የሚያስወጣኝ ነገር የለም። ችግር ሲኖር የህዝብን ገንዘብ ወደ አልሆነ አቅጣጫ የሚመራ ወይም ደግሞ ህዝብ የማይፈልገው ድርጊት ውስጥ ነገሩ የሚካሄድ ከሆነ የመጀመሪያ ሰው ነው የሚሆነው ለመቃወም። አሁን ግን ለጸብ የሚያበቃን ይህን ያህል ነገር የለም። ብሩም ያለው እዚህ ነው። የተጠየቅነው ደግሞ 30 ብር በወር ነው እና በ30 ብር በአንድ ጊዜ ለማይክሮፎን ልክ ነው ብዬ አላምንም። ለማንኛውም ይሄኛው ግሎባል አላያንስ 6 ዓመት ያለፈው ድርጅት ነው። ሰብአዊ የሆነ አገልግሎት ይሰጣል። በጊዜው የነበረው መንግስት ዜጎችንም በተለያየ ምክንያት ያጠቃ ስለነበር ስደተኞችን መርዳት ምክንያቱም መንግስት ሊቆምላቸው ስላልቻለ ያ መንፈስ ነው እና ሁለቱ የሚጋጭ አይመስለኝም። ያኛው የተለየ ፕሮጀክት አለው፣ ይሄኛው ግን ኢትዮጵያውያን በየዓለም ጫፍ ለሚደርስባቸው መብታቸው እንዲከበር ለመታገል የሚደረግ ነው። ግን ከዚሁ ጋር አብሮ የእኔ የፖለቲካም ተሳትፎ ተጨምሮበት በየአቅጣጫው የሚጎትተኝ ነገር ብዙ ነው። በዚህ በኩል ኢሳት ሚዲያ ውስጥ እሰራለሁ፣ በዚህ በኩል ግሎባል አላያንስ ውስጥ እርዳታ ለማጥረት ራርጋለሁ፣ በዚህ በኩል እንዳልከው ትረስት ፈንድ ውስጥ አለው። የእኔ የፖለቲካ አመለካከት ተጨምሮ ሰዎች የተለያየ ከለር የተለያየ ስም ቢሰጡኝ አይፈረድም። እኔ ግን እንዳይጋጭብኝ በጥንቃቄ ለመራመድ እሞክራለሁ። አሉላ፣
መልካም። ጥንቃቄው እንዳለ ሆኖ አንዳንዶቹን ዝርዝሮች ሰፋ ባለ ውይይት እንመለከታለን። ለዚህ ምጥን ውይይታችን መቋጫ ግን ይሄ ጌዲዮ አካባቢ የተፈናቀሉ ኢትዮጵያውያንን ለመርዳት የምታደርጉት ጥረት ገደብ አለው? ጎፈንድሚ ላይ የሚደረገው የመጠን ጣሪያችሁ ስንት ነው? አሰራሩ በዚህ ጊዜ ውስጥ ይህን ያህል ገንዘብ ለማሰባሰብ እጥራለሁ ተብሎ ስለሆነ የሚጀምረው በዚህ ሰዓት የሚከታተሉንም ያን ግብ ለመምታት የምታደርግ ጥሪ ካለ በሱ እንቋጭ።
እሺ፣ ገደብ አለው። አሁን እዚህ ጎፈንድሚው ላይ ስናስቀምጥ 1.5 ሚሊዮን ለመሰብሰብ ነው እና አሁን 1.25 ገደማ ነው የደረስነው። በቅርቡ ይሆናል ብዬ አስባለሁ። በሌላ በኩል አሉላ፣ ይሄኛው ትልቅ የሚዲያ ከቨሬጅ ስላገኘ ነው እንጂ 26 ቀን በፊት እንደዚሁ ጎንደር ወደ 90,000 የሚሆኑ ኢትዮጵያውያኖች ተፈናቅለዋል። በቅማንትና አማራ እና በተለያየ ድንኳን ውስጥ ድንኳን እንኳን ማለት አይቻልም፣ አንድ ድንኳን ለሺ የሚገመት የሆነው በጣም አሰቃቂ በሆነ ሁኔታ ላይ ነበሩ እና የምንችለው መጀመሪያ ወደ 600,000 ብር ለጊዜያዊ እርዳታ ብለን ልከን ነበረ። ከችግሩ አቅም አንጻር በጣም 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 ሰፊ ነው። እንዲያውም የሚዲያ ስላላገኘ ነው እንጂ ሰቆቃ ነው እዛ ማካባቢ ያለ። ለሱ ብለን የከፈትነው ጎፈንድሜ አለ 100 ሺህ ብር ብለን ግን 60 ላይ ነው የቆመውና በዚህ አጋጣሚ እንደው ይሄን የሚያዳምጡ ወገኖች ጎፈንድሚ ላይ ለዚህ ለጎንደር ተፈናቃዮችም የተከፈተ ስላለ እርዳታ እንዲያደርጉ በጌዲዮ ለተጀመረው 1.5 ሚሊዮን ውስጥ ይደርስ ላልሰሙ በማሰማት እንዲሳተፉ በአክብሮት ጠይቃለሁ። ግን ገና ሰፊ ነው የኢትዮጵያ ችግርና ልምናችንን እንዳይሰለቹት በዚህ አጋጣሚም ጥሪ አቀርባለሁ።
ፈተናው ዝኖ ብለሃል፣ የችግሮቹ መጠንም ሰፊ ነው። ከገንዘብ ማሰባሰቡ ኪስን ከፍቶ ከሚሰጠው ስጦታን ባሻገር ልብንም ከፍቶ ወደ ተሻለው አቅጣጫ መመልከትን ይጠይቃል። ታማኝ በየነ ለጊዜው አመሰግናለሁ።
እግዚአብሔር ይስጥልኝ።
አድማጮች በ22 በ25 እና በ31 ሜትር ባንዶች የሚሰራጨው ዝግጅታችን ለዛሬ ያሰናዳ ነው እዚህ ላይ ያበቃ። በሳተላይት መከታተል ላቃታችሁ አድማጮች በድጋሚ ይቅርታ እንጠይቃለን። በሌሎች ማሰራጫዎቻችን እንድትከታተሉ እንደሚቀላችሁም እንድታደምጡን በትህትና እንጋብዛለን። መልካም ምሽት። ትግርኛ ይቀጥላል።